ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጻሕፍት በባቢሌ ቶላ ተደርሶ በጸጋይ ገብረ መድህን ደብተራው የተተረጎመውን አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ መጽሐፍ ትረካ ክፍል 4 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
የወያኔ ባለስልጣኖች በተለያየ መንገድ የሀገሪቱን አንጥር ሀብት የሚዘርፉ መሆናቸው ሲዘገብ መቆየት የሚታወቅ ሲሆን ሰሞኑን አንዳንድ የወያኔ ከፍተኛ ባለስልጣኖች ግዙፍ የሆኑ ሆቴሎችና የመዝናኛ ቦታዎች እየገነቡ መሆናቸውን ኢንዲያኖ ሽኒውስ ሌተር የተባለው ጋዜጣ አጋልጧል። በአሁኑ ወቅት በሱዳን የወያኔ አምባሳደር የሆነውና ለረጅም ጊዜ የወያኔ ፍርት ኩባንያ ስራ አስኪያጅ የነበረው አባዲ ዘሞና ሚስቱ ሂሩት ሱራፌል ቦስተን ነዋሪ ከሆነው ከታዲዮስ በለጠ እንዲሁም ከሌሎች የወያኔ ባለስልጣናት ከደብረ ጽዮን ገብረ ሚካኤልና ካዜም መስፍን ጋር በመሆን ቁሪፍቱ ሪዞርትና ስፓ በሚል ስም የሚታወቅ ግዙፍ የሆነና 24 ቪላዎችን ያቀፈ ሆቴልና የመዝናኛ ስፍራ በትግራይ ውስጥ እየገነቡ መሆናቸው ታውቋል። ባለፉት 24 ዓመታት አባዲ ዘሞና ሂሩት ሱራፌል ከፍተኛ የሀገሪቱን ገንዘብ የዘረፉ መሆናቸው ሲታወቅ ሶስቱ ልጆቻቸው የሞባይል ስልክ የሚያስመጣ ኩባንያ መስርተው እየተንቀሳቀሱ መሆናቸውንም ጠቅሷል። ሰሞኑን በደቡብና በደቡብ ምስራቅ ኢትዮጵያ በደረሰው የህዝብ መፈናቀል ዜጎችን ለብዙ ዓመታት ከኖሩበትና ከተወለዱበት ቀይ ለማባረር መሳሪያ የሆነው የግለሰብ መታወቂያ ላይ የሰፈረው የብሔር ማንነት መገለጫ ነው በማለት የቢቢሲ ዜና ወኪል ጠቁሟል። ላለፉት 25 ዓመታት መታወቂያ ላይ ብሔር የሚለው ቃል መስፈሩ ብዙዎችን ዜጎች ከነበሩበት ቦታ ለማባረር በማገልገል አደገኛ ሁኔታን ፈጥሯል የሚለው የዜና ምንጭ ካነጋገርናቸው ሰዎች መካከል በመታወቂያ ላይ የብሔር ማንነት መገለጹን የሚቃወሙ እንዳሉበት አስምሮበታል። በወያኔ ህገ መንግስት እንኳን ግዴታ ያልተጫነበት የብሔር መገለጫ በመታወቂያ ላይ ተግባራዊ ማድረግ ከህግ አንጻር አግባብ እንዳልሆነ በመግለጽ አንድ ኢትዮጵያዊ በፍርድ ቤት የሚያደርገውን ጥረት በመግለጽ ቢቢሲ ሰፊ ትንታኔ ሰጥቷል። የወያኔ አገዛዝ ከሻቢያ ጋር ያለውን ግንኙነት አስመልክቶ የወያኔ ባለስልጣኖች በአቋም እየተለያዩ መምጣታቸው የሚታወቅ ሲሆን ሰሞኑን ግንኙነቱን ማሻሻል አለብን የሚለው ወገን አሸናፊ ሆኖ አንዳንድ እርምጃ እየወሰደ መሆኑን የዜና ምንጮች ገልጸዋል። በኢትዮጵያ ውስጥ ያሉ የሻቢያ ተቃዋሚዎች እንቅስቃሴያቸውን እንዲያቀዘቅዙ መመሪያ የተሰጣቸው ከመሆኑም በላይ ሰሞኑን የኤርትራ ሳሆ ዲሞክራቲክ ድርጅት በሚል ስም ትግራይ ውስጥ በመንቀሳቀስ ላይ ያለው ድርጅት አመራር አባላት የሆኑትን 8 ግለሰቦች የትግራይ ፖሊሶችና ጸጥታ ኃይሎች ያሰሩ መሆናቸውን የዜና ምንጮች ገልጸዋል። ከታሰሩት መካከል የድርጅቱ ፕሬዝዳንትና ምክትል ፕሬዝዳንቱ የሚገኙበት ሲሆን የታሰሩበት ቦታ ግን እስካሁን ያልታወቀ መሆኑ ተነግሯል። የኤርትራ ሳሆ ዲሞክራቲክ ድርጅት በሚል ስም የሚንቀሳቀሰው ድርጅት በኢትዮጵያ ውስጥ በወያኔ አገዛዝ የተሟላ እርዳታና ትብብር እያገኙ በጸረ ሻቢያነት ከሚንቀሳቀሱ 7 የኤርትራ ድርጅቶች ውስጥ አንዱ ነው። የአባይ ግድብን አስመልክቶ ግብጽ ከወያኔ አገዛዝ ጋር የምታደርገው ድርድርና ውይይት ያልተሳካ መሆኑን ከግብጽ ባለስልጣኖች አካባቢ ያገኘውን መረጃ ዋቢ በማድረግ ሚድል ኢስት ሞኒተር የተባለው የዜና ተቋም አጋልጧል። ስማቸው ካልተገለጸ ባለስልጣናት ተገኘ የተባለው ይህ መረጃ በቴክኒክ ጥናት በኩል ምንም እድገት ስላልተደረገ የሶስትዮሹ ንግግር ያልተሳካ መሆኑ የሚገልጽ ሲሆን ግብጽ ስለምትወስደው የፖለቲካና ዲፕሎማሲያዊ እንዲሁም ሌሎች እርምጃዎች እያጠናች መሆኑን አሳውቋል። ሲፒጂ የተባለው የጋዜጠኞች ተከራካሪ ተቋም ባለፈው ሳምንት ባጠናከረው ዘገባ በዓለም ላይ እንደ አውሮፓ አቆጣጠር በ2017 ዓመተ ምህረት ባሉት 9 ወራት ጊዜ ውስጥ 25 ጋዜጠኞች መዋቸውን በመወጣት ላይ ሳሉ ህይወታቸውን ያጡ መሆናቸውን ገልጾ በ2016 ብቻ በዓለም ላይ 259 መታሰራቸውንና 53 ደግሞ መድረሻቸው መጥፋቱን ዘግቧል። ተቋሙ የወያኔ አገዛዝ ጋዜጠኞችን በማሰር በኩል ከአፍሪካ ሶስተኛ መሆኑን የገለጸ ሲሆን የሚቀድሙት ግብጽና የሻቢያ አገዛዝ ብቻ መሆናቸውን ጨምሮ አሳውቋል።
የኬንያ ጠቅላይ አቃቤ ሕግ በኬንያ ምርጫ ኮሚሽን ላይ ምርመራ እንዲካሄድ ትዕዛዝ የሰጠ መሆኑ ታወቀ። ምርመራ የሚካሄደው ከምርጫው ጋር በተያያዘ የተጻፉ ሕጎች መኖር አለመኖራቸውን እንዲሁም ኮሚሽኑ አድሎ የተሞላበት አሰራር መከተል አለመከተሉን ትኩረት በማድረግ ነው። ምርመራው በ21 ቀናት ውስጥ ማለቅ እንዳለበት የተነገረ ሲሆን ጥልቅና ሰፊ የሆነ ምርመራ እንዲካሄድ ታዟል ተብሏል። የኬንያ ድጋሚ ምርጫ ጥቅምት 16 ቀን ለማካሄድ የታቀደ መሆኑ ቀደም ብሎ ተገልጿል። የፕሬዝደንት ካጋሜ ተቃዋሚ የሆኑትና በሩዋንዳ የሴቶች መብት ተከራካሪ በመሆን በግንባር ቀደምትነት የሚታወቁት ዳያና ሩዊጋራ በፖሊስ ተይዘው የታሰሩ መሆናቸው ታውቋል። ሩዊጋራ የታሰሩት ቅዳሜ መስከረም 13 ቀን የሐሰት ዶክመንት ሰርተዋል ተብለው ሲሆን እናታቸውና እህታቸውም ታክስ አጭበርብረዋል በሚል ምክንያት አብረው የታሰሩ መሆናቸው ተነግሯል። ወንድማቸው አርስቲድ ሩዊጋራ ዘመዶቻቸው በፈጠራ ክስ መታሰራቸውን ጠቅሰው እህታቸው የታሰሩት የፕሬዝደንት ካጋሜ ጠንካራ ተቃዋሚ በመሆናቸው ምክንያት ብቻ ነው ብለዋል። ዳያና ሩዊጋራ በዚህ ዓመት ከካጋሜ ጋር ለመወዳደር መፈለጋቸውን ይፋ ሲያደርጉ ሴትዮዋን የሚሳደቡ መልእክቶችና ራቁታቸውን የሚያሳዩ አሳፋሪ የሐሰት ፎቶግራፎች በማኅበራዊ መገናኛዎች ሲሰራጩ የነበረው መሆናቸው ይታወቃል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠናቀቃል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በጸገየ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 4 ሚያዚያ 1968 ዓመተ ምህረት በኤርትራ ላይ ያርሶ አደር ዘመቻ ለማድረግ በዝግጅት ላይ ነበር። የሐሳቡ ጠንሳሽ መይሶን ቢሆንም እንደሚጠበቀው የደርግን ትምክህታዊና ደመነፍሳዊ የወኔ ስሜት ሊኮረኩር ችሏል። እቅዱ በብዙ ሺህ የሚቆጠሩ አርሶ አደሮችን በሰላምም ሆነ በኃይል ከጎጃም፣ ከትግራይ፣ ከበጌምድርና ወሎ አሰባስቦ ያን የረባ መሳሪያ ያልነበረውን የህዝብ ማዕበል በኤርትራ ሽምቅ ተዋጊዎች ላይ ለማጉረፍ ነበር። አሁን በስደት ላይ አውሮፓ የሚገኘው የሚያይሶን መሪ ነገደ ጎበሴ ዘመቻውን ተገንጣይ ወንበዴዎች ላይ በግብት ገንፍሎ የወጣ የህዝብ ስሜት እንደሆነ አድርጋችሁ ማቅረብ አለባችሁ ብሎ ለተሰበሰቡ ኢትዮጵያውያን ዲፕሎማቲክ ሰራተኞች ለማስረዳት ወደ ቦን ምዕራብ ጀርመን ሄዶ ነበር። ኢህአፓም ይህን የጥፋትን የልቂት ድግስ አጋለጠ። በአገሪቱ ዋና ከተማ በአዲስ አበባና በሌሎች ብዙ ከተሞች ይህን የታሰበውን ዘመቻ በመቃወም ሰላማዊ ሰልፎች ተደረጉ። ብዙ ሰላማዊ ሰልፉን የተካፈሉ ሞቱ። ከዚያም የሚበልጡ ቆሰሉ፣ ታሰሩ። ሆኖም ራዛ ዘመቻ የሚል መጠሪያ የተሰጠው ያ የአርሶ አደር ዘመቻ ውጤቱ ጨርሶ መና ሆኖ ቀረ። ምክንያቱም እፍኝ የማይሞሉ የረባም ጥቅስ የሌላቸው አረቦችና ከሃዲዎችን ነው የምትገጥመው ተብሎ የተነገረው ይህ ነው የሚባል መሳሪያ ያልያዘ ዘማች በደንብ በታጠቁ በሽምቅ ተዋጊዎች ክፉኛ ምት ደርሶበት ተበትኖ ነበርና። የ1968 ዓመተ ምህረት ሜይዴይም በአዲስ አበባና በሌሎች ከተሞች ስፋት ያላቸው ተቃውሞዎች የታየበት ቀን ነበር። ሰላማዊ ሰልፍ አድራጊዎቹ ሰራተኞች፣ ተማሪዎች፣ ምሁራን ወዘተ ያነገቧቸው መፈክሮች ዴሞክራሲያውያን መብቶች እንዲከበሩ፣ ለሰራተኞች የመነሻ ደሞዝ እንዲጨመር፣ በኤርትራ ውስጥ የሚካሄደው ግድያ እንዲቆምና ጥያቄውን በሰላማዊ መንገድ እንዲፈታ፣ ኢሰአማ ህጋዊነቱ እንዲመለስለት ወዘተ የሚሉ ነበሩ። በከተሞች ሁሉ ወታደሮችና ፖሊሶች ሰላማዊ ሰልፍ አድራጊዎች ላይ የማጥቃት እርምጃ በመውሰድ ቁጥሩ በውል ያልታወቀ 40 የሚሆን ሰው መሞቱ ሲዘገብ በርካታ የሚሆኑ ታስረዋል። እነዚህም ብዙዎቹ በኋለኛው ጊዜ ማታ ማታ ይካሄድ በነበረው በይፋ በታወጀው ሽብር መዳረሻቸው ጠፍቶ ቀርቷል። ግንቦት 25 ቀን ደርግ የኢንዱስትሪ ላባደር ማህበራትን ስብሰባ በኃይል በተነ። በ20 የሚቆጠሩም ታሰሩ። ሰኔ 28 ደግሞ ቀደም ብለን የጠቀስነው የወንጀለኛ መቅጫ ማሻሻያዎች ታወጁ። በዚህም መሰረት እንደ ኢህአፓ ባሉት ፓርቲዎች ላይ እንኳን በጎ አመለካከት ማሳደር ቀርቶ በሕይወት የሚያስቀጣ ወንጀል ሆነ። ሐምሌ ውስጥ ሻለቃ አሊ ሙሳና ሻለቃ ጌታቸው ሽበሺ የግድያ ዘመቻቸውን በሚያካሄዱበት ወቅት ሻለቃ ታከለ ወልዴ የሚመራ ቡድን ደግሞ በሲዳሞ ክፍለ አገር በአፈሮ ውስጥ ከሁለት መቶ በላይ አርሶ አደሮችና ዘማች ተማሪዎችን ጨፈጨፉ። የደርግ ወታደሮች የፈጸሟቸው ወንጀሎች ህዝቡን ክፉኛ አስቆጥቶት አምጾ ተነሳ። ደርግም በአካባቢው ፈንቅሎ የወጣውን ያንን የህዝብ መነሳሳት ለማቀስቀስ ባደረገው ጥረት ሻለቃ ታከለን ይዞ ማሰር ተገደደ። በዚህም አላበቃም። ሻለቃ ታከለ ነሐሴ 22 ቀን 1968 ዓመተ ምህረት ሶዮማ ውስጥ በሲሮ ወረዳ በይፋ በስቅላት ተቀጣ። በደርግ መሳት ሆነ ማለት ይቻላል። ሻለቆቹ አሊና ጌታቸው በአዋሽ ባስ በተፈሪ ልክ የሌላቸው ላባደሮች ከማረዳቸው የተነሳ እነዚያ ሰማዕታት በአብዮታውያን መዝሙሮችና ግጥሞች ውስጥ ንዑድ ክቡር ስፍራ ይዘዋል። ሐምሌ 6 ቀን ደርግ አዲስ አበባ ውስጥ ሰዎች መረሸኑን ገለጸ። ከሞቱት ውስጥ ሻለቃ ሲሳይ ሀብቴ የደርግ አባልና የውጭ ግንኙነት ኃላፊ፣ ብርጋዴር ጀነራል ጌታቸው ናደው የኤርትራ ዋና አስተዳዳሪ፣ መርስኤ ይሁን፣ ዶክተር አበበ አስናቀ፣ ግዛቸው ዋለልኝ፣ ጁኒየር ቴክኒሽያን አበበ አቦዘን፣ በትረ ማርያም አስናቀና ሽታው አበበ የሚገኙበት ሲሆን እነዚህ ሁሉ ጸረ አብዮትና ጸረ ዲሞክራሲ እንቅስቃሴ በማካሄድ የተከሰሱ ነበሩ። ዘውዴ ተረፈ ሚስጥራዊ ሰነድ ለተቃዋሚ ወገን በመሸጥ ክስ የተገደለ ሲሆን ዊሌ መኑር፣ ካሊል ሐሰን፣ ሼክ ጀሚል ኢብራሂም፣ ገዳ ጋቢ፣ ተስፋ ኪሮስ ወልደ ስላሴ፣ ሐጂ አደም መሐመድ፣ መሐመድ ሰይድ በረሄና ባዘዘው ነጋሽ የኢኮኖሚ ሻጠር በማድረግ ወንጀል ተገደሉ። ደምሴ ከበደ፣ አሰፋ ካሳ ጉቦ በመቀበል ጥፋተኛ ሆነው ተገኝተዋል። በዚሁ ጊዜ ሻረቃ ኪሮስ አለማየሁ የተባለው የደርጋባል ተይዞ ታስሮ ነበር። በኋላም እዚያው እስር ቤት የተገደለ ሲሆን ራሱን ገደለ ተብሎ ተመካኘ። እዚህ ቦታ ላይ ክሶች የተባሉትን መመልከቱ አስፈላጊ ሆኖ ይሰማናል። አብዛኛዎቹ ተከሳሾች ዳኛ ፊት አልቀረቡም። ታዲያ ለመሆኑ ክሶቹ ከእውነታው ጋር የተዛመዱ ኑረዋልን? ሐቁ እንደሚያሳየው ስለተፈጸሙት የሞት ቅጣቶች መግለጫ በተሰጠበት ጊዜ የተነበቡት ክሶች በሁሉም ላይ ለማለት በሚያስደፍር ደረጃ ፈጠራዎችና የተዛቡ ነበሩ። ለምሳሌ በኃይለ ሥላሴ ጊዜ 5 ዓመት እስራት ተፈርዶበት የነበረው መለስ ተክሌ ጸረ አብዮት ጽሑፍ በመበተን በደርግ ተይዞ የነበር ሲሆን የሞት ፍርድ የተፈረደበት ግን የመሬት ይዞታ መሻሻልና ህብረተሰባዊነትን በመቃወም እንዲሁም በአገሪቱ ዋና ከተማ ውስጥ ቦምብ በማፈንዳት ወንጀል ነበር። ረዘነ ኪዳኔ ደሴ፣ ግደይ ገብረዋህድ ደግሞ መቀሌ ነበሩ። የተባለው ቦምብ አዲስ አበባው ሲፈነዳ ግን በዚሁ ወንጀል ከመለስ ጋር አብረው ተረሸኑ። በመጀመሪያ መንግስቱን በመቃወም ወንጀል መከሰሳቸው ከምንም የጣፈው የለም። ኢድሪስ ኬር አብዱል ቃድር ለረጅም ጊዜ ጣሊያን አገር ኑሮ አዲስ አበባ ሲመለስ ቦሌ ዓለም አቀፍ አውሮፕላን ጣቢያ ላይ ተያዘ። ኢድሪስ በኤርትራው እንቅስቃሴ ውስጥ ተሳትፎ ያልነበረውና የአእምሮ መታወክ ታሪክም የነበረው ነበር። ሆኖም የገጠሩን የመሬት አዋጅ የሚጻረር ተንኮል ፕሮፓጋንዳ በመንዛት የኢትዮጵያን ሰላምና ጸጥታ በማናጋትና ህገወጥ ተግባሮችን በተለያዩ ቦታዎች በማካሄድ ወንጀል ከሌሎች ጋር ተዳምሮ ተረሸነ። ከተውንም ክሱን ይበልጥ ለማክበድ ኢድሪስ የኤርትራ ነጻ አውጪ ድርጅት የተወሰኑ ህዝቦች መሪ ነበር ብሎ መንግስቱ ወነጀለው። የተሻለ የሥራ ሁኔታንና ዴሞክራሲያውያን መብቶችን የጠየቁ ላባደሮች የኢምፔሪያሊስት ወክሎች ተብለው ተጠሩ። ረጅም ጊዜ የግፍ አገዛዝን የታገሉ ምሁራን ጸረ አብዮተኞች የሚል ቅጽል ተለጠፈባቸው። ሻለቃ ሲሳይ የደርግና የመይሶንን ትስስር ከሞስኮ ጋር ይደረግ የነበረውን መተሻሸት የመንግሥቱ ኃይለማርያምን አምባገነናዊ እርምጃዎች ይቃወም ነበር። ይህም ለሞት አበቃው። ጀነራል ጌታቸው የኤርትራው ግጭት ሰላማዊ መፍትሄ ይፈለግለት የሚለውን በኤርትራ ያሉ ወታደሮች የጠየቁትን ጥያቄ ለደርግ ወስዶ በማቅረቡ በደርግ ዓይን ችግር ፈጣሪ ሊሆን እንደሚችል አስደርጎ አስገመተው። የመንግስትን ሚስጥር በመሸጥ የተከሰሰው ዘውዴ ተረፈ በኃይለ ሥላሴ ጊዜ በርግጥ ሚስጥራዊ ሰነድ ለሶማሊያ ሽጦ በጦር ፍርድ ቤት ተቀጥቶበት ነበር። ደርግ ይዞ ባሰረው ጊዜ ግን ለጥቂት ዓመታት በሥራ ፈትነት ያለ ሲቪል ነበር። በኢኮኖሚ አሻጥር የተከሰሱት 6ቱ የቀረቡት እንደ ስግብግብ ነጋዴዎች ተቆጥረው ነበር። ሆኖም አንዱ የነጋዴ መጋዘን ዘበኛ፣ ሌላው በኋላ በማከማቸት ክስ ሲፈለግ ለነበረ ነጋዴ መጋዘን ያከራየ ሽማግሌ ሰው፣ አንዱ ደግሞ ሳይያዝ ያመለጠው ነጋዴ ልጅ ነበር። የኢኮኖሚ አሻጥርና ማከማቸት የተባለው መጠኑ አነስተኛ ከሆነ በርበሬ ያለፈ ሆኖ አልተገኘም። ሀብታም ነጋዴዎች ከተባሉት ውስጥ 4ቱ እስላሞች ምስኪን ድሆች ከመሆናቸው የተነሳ ለቤተሰቦቻቸው መርጃ ይሆን ዘንድ ማዕከላዊው መስጊድ የገንዘብ መዋጮ እንዲደረግላቸው መማለድ ነበረበት። ንጹሃንና በደል የሌላቸው ሰዎች መረሸን የርቱ ህሊናን ሚዛናዊ ብያኔ የሚጋፋ ሲሆን፣ አእምሯቸው ለተዛባ መሪዎች ግን ተገቢነቱ ትክክለኛ ምክንያት ላይ የተመሰረተ ምንም ሕጸጽ የሌለው መስሎ ይታያቸዋል። የርሽናዎቹ ዓላማ በህይወት የቀረው ፍርሃት ራአድ እንዲይዘው ለማድረግ ነበር። ሰኔ 28 ቀን ማከማቸትን ወንጀል የሚያደርግ ህግ ወጣ። ከሳምንት በኋላ ህጉን በስርዓት ለማስፈጸም ይቻል ዘንድ በዚህ ወንጀል ጥቂት ሰዎች መሞት ነበረባቸው። ተከሳሾቹ ንጹሃን ሆኑም ወይም ጥፋቱ በጣም ቀላል ሆነ ግድ አልነበረም። የመንግስቱ ከሃዲነት ይታወቅ ዘንድ ክርኑን መቅመስ አስፈላጊ ሆኖ ተገኝቶ ነበርና አጼ ኃይለ ሥላሴ ህዝብ ማጉረምረም በጀመረ ቁጥር ሞት ከተፈረደባቸው ውስጥ ከእስር ቤት በማስወጣት አደባባይ ላይ ስቅላት እንዲፈጸምባቸው ያስደርጉ ነበር። እንዲህ አይነቶቹ የመንግስትን ኃይል የሚያስታውሱ የድንገት እርምጃዎች መንግስትን ከአመጽ ለመጠበቅ ፍጡን አብነቶች ሆነው ተገኝተዋል። ያለፈው መንግስትና ስርዓት ውጤት የሆኑት የደርግ መኮንኖችም ከዚህ እምነት ሊላቀቁ አልቻሉም። የሐሰት ክሶች ደርግ ተቃዋሚዎቹን የሚገድልበትን እውነተኛ ምክንያት ይሸፍኑ ነበር። የታወቁ አድሃሪያንን ከታወቁ አብዮታውያን ጋር ደብልቆ ማቅረብም ብዙውን ነገር አምታቷል። 60 የአሮጌው መንግስት ባለስልጣኖች ህዳር 15 ቀን በሞት ተቀጡ ብለው ይጽፋሉ ጋዜጦችና ጋዜጠኞች። ግን አብረዋቸው ስለተረሸኑት ዴሞክራቶች ምንም የለም፣ ተረስተዋል። ሻለቃ ሲሳይና ጌታቸው ናደው ተገደሉ ይላሉ የጋዜጦች አርዕስት። ስለሌሎቹ ደንታ የለም። መለስ ተክሌ ታጋዩ በሰፊው ከታወቀው አሉላ በቀለ ከተባለው ፊውዳል ጋር ይገደላል። የሁሉም ክስ ግን የመሬት ይዞታን መሻሻል በመቃወም ነው። የታጋዩን ያለፈ ታሪክ የማያውቁ ሁሉንም ነገር ፊውዳሎች ላይ እንደተወሰደ እርምጃ አድርገው ይወስዱታል። በዚህ መንገድ ነበር ማወናበዱ የሚካሄደው። ደምሴ ከበደ በእውነት ጉቦ ይቀበል አይቀበል ማን ተጨንቆ ያጣራል? ቢጨነቅስ ስንቱ። በኤችቪ ስኳር ፋብሪካ ማከፋፊያ ኮርፖሬሽን ውስጥ ደምሴ የነበረውን የሽያጭ ኃላፊነት ቦታ ለመውሰድ በሚቀናቀነው ደርግ ውስጥ ዘመድ በነበረው ወደረኛ ሰራተኛ በቀረበበት ክስ እንደነበር የዚሁ የሁለተኛ ደረጃ ትምህርት ቤት ምሩቅ የሆነው ጓደኛቸው መሰረት በሌለው ክስ መረሸኑ የሥራ ባልደረቦቹን ክፉኛ እንዳስደነገጣቸው ሊታወቅ አይችልም። የሐሰት ክሶች፣ የበዘፈቀደ እስራቶችና ግድያዎች የደርግ ባህሪ መግለጫዎች ነበሩ። መይሶንም ሟጭሮ የተነሳበትን የምልመላ ዘመቻ ያልተቀበሉትን ምሁራንና ሰራተኞችን ለመቅጣት ይህንኑ ዘዴ ነው ሆይ ሆይ ሲል የነበረው። ስለሆነም እስር ቤቶች እየሞሉ ደምም እየጎረፈ መጣ። በሐምሌና ነሐሴ 1968 ዓ.ም ከትግራይና ከወሎ የተያዙ ተማሪዎችና መምህራን በሚስጥር ተገደሉ። የሁሉም ክስ የኢሃፓ አባላት ናችሁ የሚል ነበር። በሐምሌ ውስጥ የመይሶንና የወዝሊግ መሪዎች ተጨማሪ የኢሃፓ መሪዎችና አባሎች ስም ዝርዝርና ኢሃፓም የሚደመሰስበትን የስር ነቀል ዘመቻ እቅድ ለደርግ አቀረቡ። ነሐሴ 1968 ዓ.ም ላይ በአዲስ አበባ ብቻ ሳይሆን በሌሎችም የአገሪቱ ክፍሎች ማለትም በብዙ የሸዋ ክፍሎች፣ በሐይቆችና ቡታጅራ፣ በይፋትና ጥሙጋ፣ በጨቦና ጉራጌ፣ በከፋ ጅማና አጋሮ፣ በሲዳሞ በወላይታን ከምባታና ደራሳ፣ በወለጋ ቄለም አውራጃ ውስጥ፣ በወሎና በትግራይ በሐረርጌ በተለይ በሐረር ድሬዳዋ ባለማያ ገለምሶ አስበተፈሪ ወዘተ የሚፈጸመው ግፍ እየከፋ መጣ። ያልተነካ ክፍለ ሀገር አልነበረም። ያልተዳሰሱ ከተሞች ጥቂቶች ናቸው። ደረጃው ይለያይ እንጂ ያልተለከፈ የሀገሪቱ ማዕዘን አልነበረም። ሐምሌና ነሐሴ 1968 ዓ.ም በአዲስ አበባና በሌሎች ከተሞች የነበረው ሁኔታ ጭንቀትና ጥበት የሰፈነበት ነበር። ሐምሌ 1968 ዓ.ም ላይ ኢሃፓ የሚፈጸመውን ግፍ በማውገዝና የደርግንና የመይሶንን የጦርነት እቅድ በማሳወቅ መግለጫ አወጣ። በተጨማሪም በእስራኤል የተለጠነው ነበልባል የተባለው ክፍለ ጦር በሙሉ የተጠንቀቀ እዝ ላይ እንደነበርና በአዲስ አበባ ላይም ለመሰማራት የታቀደ እንደነበር ግልጽ ተደርጓል። በዚህ ጊዜ ውስጥ የላዛሪዲስ ጥጥ ፋብሪካና የመታራ ስኳር ፋብሪካ ላባደሮች የሥራ ማቆም አድማ አደረጉ። የኤርትራ ወታደሮች አሁንም እንደገና የኤርትራው ጦርነት በሰላማዊ ውይይት እንዲፈታ፣ የኢትዮጵያ ሕዝብም ስልጣን እንዲረከብ የሚል ጥያቄ ለደርግ አቀረቡ። በስውር የሚዘጋጁ የአየር ኃይልና የጦር ኃይሉ ጽሑፎች አምባገነናዊውን ወታደራዊ አገዛዝ አውግዘው ጻፉ። ከደብረ ዘይት አየር ወለዶች አመጹ። አመጻቸው በኃይል በነበልባል ጦር ቢፈታም ብዙዎች ከነጥጥቃቸው አመለጡ። የጅጅጋዎቹ ወታደሮች በሜይዴ 1968 ዓ.ም ተመረተ እንዳደረጉት ሁሉ ተቃዋሚ ወገኖች ላቀረቧቸው ዴሞክራሲያውያን ጥያቄዎች ድጋፋቸውን ገለጹ። ደርግም ሥራ አልፈታም ነበር። ሐምሌ 8 ቀን ብቻ ወደ 1000 የሚጠጉ ተማሪዎች ታሰሩ። የታጋይ ላባደሮችና መሪዎቻቸውን ከቤት ቤት ማደኑ እየጨመረ ሄደ። መይሶንና ወዝሊግ ባወጡት የስም ዝርዝር እየተረዳ የሰው መያዙ ነገር ተስፋፋ። አጋሮ ውስጥ ተማሪዎች፣ መምህራን እንደተጨፈጨፉ ተዘግቧል። የመንግስት ሰራተኞች በተለይም በመሬት ይዞታ ውስጥና በስዊድን የገንዘብ እርዳታ ይካሄዱ የነበሩ የእርሻ ፕሮጀክቶች ዋዱ ካሉ ውስጥና ኢፒድ ውስጥ ይሰሩ የነበሩ ዋና ኢላማዎች ተደረጉ። ብዙዎች ተሰወሩ። በደርግና በመይሶን የታዘዙ ወታደሮች በተሰወሩት ምትክ ዘመዶቻቸውን አሰሩ። ባጭሩ ነሐሴ 1968 ዓ.ም አይነ ግቡ ተገልጦ ጦርነቱ ቁልጭ ብሎ ወጣ። ደርግ ከግፍ አገዛዝ ጋር እየተመሳሰለ ከመምጣቱ የተነሳ የቀደመ ትርጉሙን አጥቶ ጭካኔና እንዳሻ ማድረግን የሚገልጽ ሆነ። ደርግ ለወዳጁ እሳት ይዟል በእጁ የሚለው የሕዝብ አባባል ከዚህ የመጣ ነው። ማንም ይሁን ማ ለደህንነቱን ዋስትና አልነበረውም። 1967 ዓ.ም ተመረተ። ደርግ በግራም በቀኝም ገደለ። 1968 ዓ.ም ተመረተ። ከሐምሌ እስከ ነሐሴ ድረስ ባለፉት ገጾች ባልተሟሉ ዘገባዎች ቢሆንም አጉልተን ለማሳየት እንደሞከርነው ያልተቋረጠ ግድያ አካሂዷል። መስከረም 1969 ዓመተ ምህረት ላይ የተቀየረው የደርግ ጠባይ አልነበረም። የተቀየረ ነገር ቢኖር የሽብሩ ደረጃና የግፉ ይዘት አዲስ ገጽታ መያዙ ነበር። ይበልጥ መስፋፋትን፣ ይበልጥ መፈራራትን አመጣ። ደርግ ስልጣን ከያዘበት ጊዜ ጀምሮ እስከ መስከረም 1969 ዓመተ ምህረት ግፍና ሽብር ከኢትዮጵያ አልተለየም። በኋላ ከተከተለው ጋር ሲወዳደር አነስተኛ ነበር ሊባል ይችላል። ግን ዞሮ ዞሮ ከሽብርነት አልዘለለም። ይህ ነው እንግዲህ ደርግና ለሱም የሚያጋፍሩ ተቃዋሚውን ወገን ከመስከረም 1969 ዓመተ ምህረት በኋላ ራሱን ወደ መከላከል በመሄዱ ለመወንጀል በሚያደርጉት ሙከራ ሊሸፋፍኑት የሚፈልጉት መራራው ሐቅ። ምዕራፍ 4 ምን ምርጫ? ምን ግትርነት? ያም ምርጫ ነው። ዛፉ ላይ ሆኖ ከበላዩ የተቆጣ ነብር፣ ከበታቹ የተራበ ጅብ ያፋጠጡት ሰው ምርጫዎች አሉት። ዝም ብሎ መበላት ወይም ወደ ላይ ከፍ ወደታች ዝቅ ብሎ ጠላቱን መግጠምና ከመበላት ራሱን ማዳን ነው። ንጉሠ ነገሥቱ ከወረዱ በኋላ የኢትዮጵያ ሕዝብ የገባው ተመሳሳይ ምርጫ ውስጥ ነበር። የደርግን አገዛዝ ጸጥ ብሎ መቀበል ወይም እሱን መታገል። ማን መበላት ይፈልጋል? ስለሆነም ሕዝቡ መታገልን መረጠ። ይህንንም በማድረጉ ከተጠበቀው የደርግ መቅሰፍት በተደራቢ በግትርነትና አብዮቱን ዳምጠኝ ብሎ የመጠየቅ ያህል ነው ብለው ክስ ከሰነዘሩበት እንደ ኦታዌና ፒተር ሽዋብ ከመሳሰሉት የውጭ ኤክስፐርቶች የተወረወረ የመርዝ ብዕርና የማብጠልጠል ውርጅብኝ አረፈበት። መቼም ከሳሾቹ ኢላማቸው ግራውን ብቻ ወይንም ኢሃፓን ብቻ የሚመለከት ነው ሊሉ ይችላሉ። ግን እነዚህ በዚያን ጊዜ እነማን ነበሩ? በዚያን ጊዜ ደርግን ይቃወም የነበረው ማን ነው? በደርግና በሰራተኛ ተማሪ ምሁር መካከል የነበረው መቆራረጥ ገና ከጠዋቱ ግልጽ ነበር። እንዲያው ለመሆኑስ በየካቲት አብዮት ግንባር ቀደም ሚና የተጫወቱት በኃይለ ሥላሴ ጊዜም እንኳ በሐቅ አብዮታውያን ነበርን ለማለት የሚችሉ ኑረው ብቅ ያሉት መኮንኖች ሳይሆኑ እነዚሁ ሰራተኛ ተማሪ ምሁር አልነበሩምን? ከፖለቲካው ፍጭት አንጻር ሲታይ ሕዝቡ፣ ሰራተኛው፣ ተማሪው፣ ምሁሩ ወዘተ ነበር ወታደራዊውን አምባገነን መንግስት የተጋፈጠው። በኢትዮጵያ ምናልባትም እንደዚሁ ባሉ አገሮች በዋናው ከተማ የሚደረግ የፖለቲካ ተቃውሞ በመላ አገር ውስጥ ከፍተኛ ተደማጭነት አለው። ይህም ተደማጭነት ከከተማው ነዋሪ፣ ከሰራተኛው ወይም ከተራማጅ ምሁሩ ነፍስ ወከፍ ቁጥር እጅግ ልቆ የሚሄድ ነው። ደርግ ከሰራተኞች፣ ከተማሪዎችና ከምሁራን ጋር በከተሞች ውስጥ መቆራረጡ ወደ ገጠሩም ዘልቆ ያስገመገመ ሲሆን የመንግስት ሰራተኞችና የዲሞክራሲያውያን ወታደሮች ተቃውሞም አስተጋብቶ ነበር። በአብዛኛው ለዲሞክራሲያ ለኢሃፓ ድጋፍ የነበራቸው ዘማች ተማሪዎች ጸረ ፊውዳል ትግል ለማፋፋምና ይህንንም ትርጉም ካለው ነጻነትና ስልጣን ጋር ለማቆራኘት ራሳቸውን ከአርሶ አደሩ ጋር አዛመዱ። በሌላም ማነጋገር አንዳንድ የውጭ ተቺዎች የመጠቁ ምሁራን ተቃዋሚዎች በከተሞች አካባቢ ብለው የጠሯቸው ራሳቸውን የነጠሉ የመጠቁ ምሁራን ሳይሆን የአብዛኛው ሕዝብ አንደበት እንጂ ነበሩ። የመሬት ይዞታው መሻሻል ሕዝባዊ ጥያቄ ላይ የተመሰረተ ስለነበር ለጊዜው የተወሰነ የአርሶ አደር ክፍልን ሊያረጋጋ ችሎ ነበር። ግን ደርግና አርሶ አደሩ እርስ በርሳቸው ከቶም የሚጣጣሙ አልነበሩም። ደርግ ቦናፓርቲስታዊ ለመምሰል አስቦ ከነበር ነገሩ አከራካሪ ነው፣ በራሱ ቅዠት ተታሎ ነበር ማለት ነው። የሰሜን አርሶ አደሮች በመሬት ይዞታው መሻሻል ያገኙት ፋይዳ ከሞላ ጎደል አልነበረም። የደቡቦቹም ቢሆኑ ምንም እንኳ ፊውዳላዊው ስርዓት መወገዱን ቢገነዘቡም ጭቆናው ግን እየገረረ መምጣቱን ለማየት ረጅም ጊዜ አልፈጀባቸውም። ደርግን ተቃውሞ የቆመው ወገን ሰላማዊ መንገድን ነበር የተከተለው። የኢሃፓ የ1967 ዓመተ ምህረት የፖለቲካ ፕሮግራም እንኳ በመቅድሙ ላይ የሚከተለውን አስፍሯል። የሰራተኛው ሕዝብ ዴሞክራሲያዊ መብት ከተከበረ ኢሃፓ የመጨረሻ ዓላማውን ከግቡ ለማድረስ ዴሞክራሲያዊ በሆነ መንገድ ይታገላል። እነዚህ መብቶች ከተገፈፉ ግን አብዮትን ለማራመድ አስፈላጊና ተገቢ የሆነውን የትግል ዘዴ በመቀየስ በተግባር ያውላል። ኢሃፓ ወይም ሕዝቡ አይደለም ደርግን ጸረ ዴሞክራሲ እንዲሆን የተነኮሰው። ደርግ ራሱ ነው ሰላማዊ የፖለቲካ ተቃውሞ ሊገለጽባቸው የሚችሉባቸውን መንገዶች ሁሉ የዘጋው። የማህበር መብታቸው የተነፈጋቸው፣ በሰላማዊ ሁኔታ ተቃውሟቸውን የሚያሰሙበት መንገድ ግድያና እስራት ያስከተለባቸው ሰራተኞች ከመሰናዘር ሌላ ምርጫ የላቸው። መቼም ሌላው ምርጫ ደግሞ ባርነት ነው። ግን ከባርነት ሞት ይሻላል ብሎ የተነሳው የኢትዮጵያ ህዝብ ይህን ባለመቀበሉ እንደ ጥፋት አይቆጠርበትም። ግትርነት የተባለው ተቀጥላ ደግሞ ተገቢ ቦታው ካምባገነናዊ ደርግ ሰፈር ነው። ህዝቡ ተንኳሽ አልነበረም። ወደ ጠብ እንዲያመራ ከሉዓላዊ ግቦቹ ይደርስ ዘንድ ህገወጥ የትግል መንገዶችን እንዲመርጥ ተተነኮሰ እንጂ። ሳንሱር አንድያውን ገድግዶ ይዞ በስውር የሚረጩ ወረቀቶች ተትረፈረፉ። ፓርቲዎች ታገዱ። ፓርቲዎች ወደ ህቡ ህላዌ ተገፉ። ሰላማዊ ተቃውሞዎች ተከለከሉ። የሥራ ማቆም አድማ ተስፋፋ። ማሰር መረሸን ከዳር እስከ ዳር ደካ። ራስን መከላከልም የግድ ሆነ። ደርግ የጨመተ ተቃውሞን እንኳን አልፈለገም። ከቶውንም ምንም አይነት ተቃውሞ አልፈለገም። ሁኔታዎች እንዳሳዩት ምሁራን ግብራበሮቹን እንኳ አልማራቸውም። የወታደራዊ መንግስት ተሽከርካሪ የአመጻ ጎማ በመንገዱ ላይ ያገኘውን ተቃውሞ ሁሉ ለመዳመጥ ነበር የተንቀሳቀሰው። ከበስመ አቡ አደጋውን የተመለከቱት እድገቱን መገደብ መረጡ። በራሳቸው የግል ጥቅም ታውረው የተደናቆሩት ግን አጠቃላይ የሁኔታውን ስዕል መማተር ተስኗቸው ራሳቸውን ከደርግ ጋር በማጣበቃቸው ጊዜው ሲደርስ እዚያው ተደቆሱ። አንድ መንግስት ርትዕ ያለው ስልጣኑን የሚቀዳጀው ከሚያስተዳድረው ህዝብ ፈቃድ መሆን አለበት። ይህ የኢሃፓ ጥቅስ አይደለም። ይህ ፈቃድ በሌለበት የሽብር አገዛዝና አምባገነንነት የበላይነቱን በያዙበት ሁኔታ ህዝቡ ወደ አመጽና ወደ ጠመንጃ ከመሄድ ሌላ ምርጫ አይኖረውም። ደርግ የሰላማዊ ተቃውሞ መንገዶችን በሙሉ ከመዝጋቱም ሌላ ተቃውሞውን ኢትዮጵያዊነትን የሚጻረር አስመስሎ ለማቅረብ ሞከረ። እንዲህ አይነቱ ተቃውሞ እንዳልነበረ ንጉሠ ነገሥቱን ያወረደ፣ እግረ መንገዱንም ለራሱ ለደርግም ስልጣን ላይ ለመውጣት መንገድ የጠረገ፣ በእነዚያ በየካቲቱ ቀናት ውስጥ ደርግ የንጉሠ ነገሥቱን ስህተት ሊደግም አልፈለገም ነበር ማለት ይቻላል። ግን ይህም ደግሞ እንደረጁት ንጉሥ ሁሉ አምባገነን እንደነበረም ያመለክታል። ዴሞክራሲያዊ መብቶችን ከገደበና በማያፈናፍኑ አዋጆች የሚካሄድ አገዛዝ ከመሰረተ በኋላ ደርግ የህዝብ አደራጅ ጊዜያዊ ጽህፈት ቤትን አቋቋመ። ግን በሐቅ ላይ የተመሰረተ የፖለቲካ ቡድኖችና ፓርቲዎች ትስስር አልነበረም። ደርግ የህዝብ አደራጅ ጊዜያዊ ጽህፈት ቤትን ያሰበው ርዕዮተ ዓለማዊ፣ ፖለቲካዊና ድርጅታዊ የፖሊሲ ኃይል እንዲሆነው ነበር። ደርግ ስለ ተራማጆች የህብረት ግንባርም ላፉ ያህል ማውራቱ አልቀረም። ይኸው ግንባር ግን ሐቅን ተመርኩዞ እንደዚያ ላለ ለተለያዩ ኃይሎች አገር አቀፍ ዴሞክራሲያዊ መተባበር መንገድ አልጠረገም። ደርግ ለተቃዋሚ ወገኖች ቢሮክራሲያዊ የስልጣን ቦታዎችን በመለገስ በጥቅማ ጥቅም ለመግዛት ሞክሮ መይሶን በመሃሉ ሲታለል ኢሃፓን አልዳዳውም። ደርግን የታገሉቱ የሚፈልጉትንና የማይፈልጉትን ያውቁ ነበር። ደርግ የገጠማቸው ወደረኞቹ ከታሪካዊና አብዮታዊ ትግል በኋላ ይበልጥ የነቁና የተጠነቀቁም ኃይሎች መሆናቸው ክፉ ድል ሆነበት። ተቃዋሚው ወገን ወዲያውኑ ወደ አመጽ ተሸጋግሮ ቢሆን ኑሮ ሰላማዊውን የትግል ፋና መሞከር ነበረብህ ብሎ በማመልከት ሊወቀስ ይገባ ነበር። ግን ተቃዋሚው ወገን የሰላማዊውን የተቃውሞ ፋና ይዞ ለመጓዝ ሞክሮ ያገኘው መልስ እጥፍ ድርብ ግፍ ነበር። ማን ነው እንግዲህ ቆሽቋሹ? የትኛው ነው ግትሩ? ይልቅስ ጭብጡ ሁኔታ ሁሉ የሚያመለክተው ደርግ ጨርሶ እንደተጠላና እሱ ራሱም አሳምሮ ያውቀው እንደነበር ነው። በዚያን ጊዜ አሁንም ቢሆን አንዳንዶች እንደሚሉት ደርግ ተወዳጅ ቢሆን ኖሮ በተቃዋሚው ወገን የፈለገውን ያህል ቅስቀሳ ቢደረግ ህዝቡን ሊያነሳበት ባልቻለ ነበር። የኑሮ ሁኔታ ያረካው አንድ ህዝብ በቀላሉ ላመስ አይነሳሳም። እንዲያውም በተቃራኒው የለውጥ ተስፋ እንኳ ህዝብን እንዲታገስ ያደርጋዋል። ሀብተ ነቢብ የተሰጣቸውና የመሳሰሉት በቀላሉ ህዝብን ወደ አመጽ ሁኔታ አነሳስተው ይከቱታል ብለው የሚያስቡ ህዝቡ ከመንግስት ጋር ያለው ቅርበት ያን ያህል በሆነበት ሁኔታ እንኳ የፖለቲካ ቅስቀሳ አስቸጋሪነቱን አያውቁትም። ህዝብ በድሉ ረክቶ ለወታደራዊ መንግስት አጨብጭቦ የአድሃሪያንን ረሸና ደግፎ ያን ቋቅ የሚለውን የግዙነት ኑሮ መኖሩን በቀጠለ ነበር። ግን ያን ቢያደርግ ኑሮ ደርግን ተነኮስክ ብለው የወነጀሉቱ እነዚያው ሰዎች በዚህ ሁኔታ ደግሞ ለአምባገነኖች ዝም ብሎ የሚገዛ ሞኝ ደንቆሮ ብለው መዝለፋቸው አይቀርም ነበር። ሆኖም ኢትዮጵያውያን ይታገሉ የነበሩት የውጭ ሰዎችን ለማሳመን ወይም የነሱን በጎ ፈቃድ ለማግኘት ስላልነበር ጥያቄው አላስጨነቃቸውም። ለውጥ ፈለጉ፣ እሱንም ለማግኘት ተገቢ በመሰላቸው መንገድ ተራመዱ። የተከፈለው ዋጋ ያለ ጥርጥር ከፍ ያለ ነበር። ግን እኮ ነጻነት ያለ ዋጋ አይገኝም የሚለው አነጋገር የዋዛ አይደለም። ምናልባት ተቃዋሚው ወገን በተለይ ኢሃፓ ደርግን ያስገዝፈው ለነበረው ልክፍት በጣም የማይጋለጥበትን ስልት መቀየስ ነበረበት ማለት ይቻላል ያስኬዳልም። ግን የመዋጋትን የመታገልን ፍጹም አስፈላጊነት አለ የሚያሰኝ የሚያሳምን ክርክር ሊቀርብ አይችልም። ኢትዮጵያ ውስጥ ወይም አፍሪካ ውስጥ በአጠቃላይ ማለት ይቻላል ለዲሞክራሲ የሚደረገውን ትግል ከአገሪቱ ልዩ ሁኔታ፣ ባህልና ልምድ ጋር ያልተዛመደ ኮስሞፖሊታን ወይም ከሁኔታዎች መጥቆ የሚገኝ ኤሊቲስት ነው በሚል ሰበብ በማስታቀር የሚመለከቱት አያውቁትም አላወቁትም። በልባቸው ዘረኞች ናቸው ብለን ልንጠረጥር የተገባን ነው። የጀርመን ናዚዎች ከነሱ አንዱ ባርበኞች በተገደለ ቁጥር በማዕገታቸው ከነበሩት ታጋቾች ውስጥ በብዙ መቶ የሚቆጠሩትን እያወጡ ይረሽኑ ነበር። ግን የናዚ ወረራን አሻፈረኝ ብለው በተጋፈጡት ላይ ውግዘት ያስፋፋባቸው መጽሐፍ ፈጽሞ አንብበን አናውቅም። ታይም መጽሔት ኋላ ቀር ኢትዮጵያውያን የሙሶሎኒቱን የሰለጠነች ጣሊያንን ሊዋጉ መሞከራቸው ብሎ ማሾፉ ይነገራል። የሆነ ሆኖ ጸረ ፋሽስት ወረራን በመቃወም በሚደረጉ ትግሎች ላይ የሚሳለቁ የኋላ ኋላ ስም ይተርፋቸዋል። ስለ ሰላማዊ ትግል ይቅርና የጠመንጃ ትግል ጉዳይም እንኳ ሲመጣ ሁለት መመዘኛ ሲቀርብ ይታያል። የአፍጋን ሙጃሂዲኖች በመዋጋታቸው ሶቪየቶቹን እየተነኮሱ ነውን? በእርግጥ ሶቪየቶቹ በአገሪቱ ላይ ከፍተኛ ጉዳት እያደረሱ ነው። ታጋዮቹ ጠመንጃዎችን ጥለው ትግላቸውን ቢያቆሙ ምናልባትም መንደሮች ላይ ቦምብ እያወረዱ ድምጥማጣቸውን ከማጥፋት ይገቱ ይሆናል። ነገር ግን በአፍጋኖችና በሌሎች ነጻነት ወዳድ ህዝቦች አይን ሲመለከቱት ምን አይነት አፍጋኒስታን ነው የምትሆነው? በሺዎች የሚቆጠሩ ኬንያውያን ለነጻነታቸው ሞቱ። ያን በማድረጋቸው ምንም እንኳ የተሟላ ነጻነት ባያገኙም መልካም አደረጉ። ለሩቅ ተመልካች ምርጫ ይታይ ይሆናል። ቀረብ ብሎ ከቀየው ገብቶ ለታዘበው ግን አምባገነናዊ አጋዛዝ ሲያጋጥም ከአንዲት በስተቀር ሌላ አማራጭ እንደሌለ ገሃድ ይሆናል። እሱም ተገቢ በሆነ መንገድ ሁሉ መታገል ነው። የተባለ ትንኮሳ ዴሞክራሲያዊ መንግስቱን ወደ ፋሽስታዊ መንግስት አይለውጠውም። ይህማ ቢሆን ኖሮ የ1970ዎች አውሮፓ በተለይ ጣሊያን፣ ስፔን ወዘተ ፋሽስታዊ አምባገነኖች በሆኑ ነበር። ህዝባዊ ተቃውሞ ህዝባዊ መንግስትን ህዝባዊ ያልሆነ እርምጃ እንዲወስድ አይገፋውም። እንዲያውም የህዝብን ድምፅ እንዲያዳምጥ ነው ሊያደርገው የሚገባው። ደርግ ሃ ብሎ ሲነሳ አምባገነን ነበር። በሰላማዊ መንገድ የሚቀርብ ቅሬታን ለመስማትም ሆነ ተቃዋሚዎችን ለማለት ዝግጁ አልነበረም። ባፍ ያሳየነበረው አባታዊ ገጽታ በውስጡ ጭካኔ የተመለበትን አምባገነናዊነት ሸፍኖ ያዘ ነበር። ምናልባትም ባንዳንድ የውጭ ሰዎች አይን ደርግ ለኢትዮጵያውያን የተገባቸው ነበር። ተወደደም ተጠላም ኢትዮጵያውያን ግን ከደርግ የተሻለ እንደሚገባቸው ያስቡም ያምኑም ነበር። ዓላማቸውን ከግብ ለማድረስ ከነገረ ቀደም ጠመንጃ አላነሱም። ደርግ ግን አፍኝ ካልገዛዋችሁ ብሎ ጠመንጃውን አቀናባቸው። ታዲያ ጸጥ ብላችሁ ተደምሰሱ ብሎ የሚወቅሳቸው ማን ነው? ለዲሞክራሲ ያደረጉት ትግል ኩራትን ከመንጸባርቁበት የታሪክ ምዕራፎቻቸው እንደ አንዱ ሆኖ ገና ይወጣል። ከዚህም የተነሳ ደርግና ደግዳጊዎቹ ስሜታቸው እንደደነዘዘና እንደጨካኞች ወይም ቅጥረኞች ኃላፊነትም እንደማይሰማቸው ሆነው ይታያሉ። ክፍል 2 ምዕራፍ 1 እርከን 1 ኢላማው ታወጀ። የ1969 ዓመተ ምህረት የዘመን መለወጫ ለህዝቡ ያመጣው ብስራት የለም። ደስታ የሰፈነበት አዲስ ዓመት እንዲሆን መመኘት ከመቼውም ጊዜ በበለጠ ከልብ የሚጓጉለት ቢሆንም የሚገጣጠም አልሆነም። ምክንያትም ነበረው። በዚሁ አውድ ዓመት ወታደራዊ መንግስት ኢሃፓን በስም ጠርቶ እንደ ቁጥር አንድ የህዝብ ጠላት አድርጎ በማቅረብ በሬዲዮ የይፋ መግለጫ ሰጠ። መግለጫው ኢሃፓ ላይ በጣም ከሚቀፉ ክሶች አንስቶ መሳለቂያ ሊሆኑ እስከሚችሉ አይነት ድረስ ያሉትን ቆለለበት። የእርሻ ምርት መቀነስ፣ የእህል መበላሸት፣ የአርሶ አደር አመጽ፣ የሸቀጣ ሸቀጥ ዋጋ መጨመር፣ የመለዋወጫ ዕቃ መታጣት፣ በየፋብሪካዎች ማሽኖች መሰባበር፣ የሰራተኞች የኑሮ ደረጃ ማሽቆልቆል፣ ሰራተኞች የሥራ ማቆም አድማ ማድረግ፣ የተማሪዎችና የመምህራን ሰላማዊ ሰልፎች ማድረግ፣ የአውሮፓ የወደብ ሰራተኞች ወደ ኢትዮጵያ የሚገባ የድርቅ እርዳታ መርከብ ላይ ለመጫን አሻፈረኝ አሉ መባል፣ የሽርሙጥና መስፋፋትና ሌሎችም የችግር ጓዞች የኢሃፓ ሥራዎች ተብለው ተደረደሩ። አዋጁ ለብዙ ሰው ዱብዳ አልሆነበትም። ምክንያቱም የግፉ መጠን በሐምሌና በነሐሴ ከመጨመሩም በላይ ኢሃፓም ራሱ ደርግና መይሶን ለጦርነት ዝግጅት እያደረጉበት እንደነበር ገልጾ ነበርና በደንብ የተቀነባበረ የፕሮፓጋንዳ ወጀብም ምንም ጥርጥር ውስጥ የሚከት አልነበረም። የብሔራዊ ልማት እድገት ሚኒስቴርን የቀድሞ ሚኒስትር ባሻጥር ወንጀል ለመክሰስ ጭብጥ ለማቅረብ ሲባል የተዘጋጀውን ፊልም ማላከኪያ በማድረግ የኢሃፓን የኢኮኖሚ ወንጀል ለማረጋገጫ ብለው በቴሌቪዥን አሳዩ። ፊልሙን ቀደም ብለው ያዩት የንግድ ምክር ቤት አባላት ብቻ ነበሩ ቅራኔውን ልብ ሊሉት የሚችሉት። ያም ግድ አልነበረም። መይሶንና ሌሎች ከደርግ ጋር የተሻረኩ ቡድኖች ኢሃፓን እንደ አናርኪስት፣ ትሮትስካይት፣ የሲአይኤ ወኪል፣ ፊውዳል፣ ፋሽስት፣ የኢትዮጵያ ጠላቶች ደጋፊ ወዘተ አድርገው ለማሳየት ተረባረቡ። የተውት ስድብ፣ የገደፉት ክስ አልነበረም። ለመንግስቱ ድክመትና ችግር ማመካኛ አዲስ ዳውሰላ የተገኘ መሰለ። የፊውዳሎችና የመሳፍንት ፓርቲ ብሎ መይሶን ተንጨረጨረ። የመሳፍንቱ ወንድ ሴት ልጆቻቸው የሞሉት እዚያው መይሶን ማዕከላዊ ኮሚቴ ውስጥ እንዳልነበርና ቢሆንም እንኳ ይህ ከጉዳይ የሚገባ ይመስል ኢሃፓ እንደ ጸረ አብዮት እንዲታይ መደረጉ እየታወጀበት የነበረውን የከረረ የግፍ እርምጃ ማጠየቂያ ነበር። ደርግና መይሶን ከዚ ወይም ከዚያ ያልሆነ መሃል ሰፋሪ ሊኖር አይችልም አሉና መሃል ሰፋሪ የስድብ ቃል የወንጀል አድራጎት ሆነ። ፖለቲካ የማይነካካቸው ብዙ ምሁራን በኋላ እንደደረሱበት ከመይሶን ባለመወገናቸው የደምስሰው የስም ዝርዝር ውስጥ ስማቸው መግባቱ ሲታይ ደርግና መይሶን ከኛ ያልወገነ ሁሉ ከያፓ የወገነ ነው የሚሉ መሰሉ። በይፋ የታወጀው ሽብር ህመም አንድ እነሆ መስከረም 1969 ዓመተ ምህረት ተጀመረ። በአመቱ ውስጥ የካቲት ላይ መጠኑ እየጨመረና አረመኔያዊ እየሆነ በመምጣት ቀለሙን ለውጦ መደበኛው ቀይ ሽብር ለመሆን በቃ። በመስከረሙ ሽብርና ተከትሎ በመጣው ቀይ ሽብር በሚሉት መካከል በአይነት ልዩነት አልነበረም። ለውጡ በእውነት የቁጥር ብቻ ነበር። ጸረ ያፓ ጦርነት በኦፊሴል ደረጃ መታወጁ የቀደመውን የግፍ መጠን በደረጃ ከፍ ከማድረጉም ጋር ቀይ ሽብር የወረሰውንና ያስፋፋውን አዳዲስ ገጽታ አምጥቷል። የመይሶን ምክር ላልተለየው ደርግ ግን ልዩነቱ ከበድ ያለ ነበር። የራሱን ሽብር ቀይ፣ የተቃዋሚዎቹን የራስ መከላከል እርምጃ ደግሞ ነጭ ሽብር ብሎ በመሰየም የፖል ሸፊኩን ተመክሮ በማጣቀስና እዚያም ከነበሩት የአብዮት ኃይላት ጋር በማወናደር ሆን ብሎ መልእክት እያስተላለፈ ነበር። በዚህም መሰረት ጠላቶች በመገናኛ ብዙሃን እንደ ትሮትስካይቶች፣ ዴኒኪንስ፣ ነጭ ዘቦችና ኮልሻኮች ወዘተ ተመስለው ታዩ። ኢህአፓ ላይ የጦርነት አዋጅ ከታወጀ በኋላ የፔፕሲና የኮካኮላ፣ የሞዝቮልድ፣ የአዲስ ጎማ፣ የጨርቃጨርቅና የሌሎች ፋብሪካዎች ሰራተኞች፣ የባንኮች፣ የኢትዮጵያ አየር መንገድ፣ የቴሌፎን መገናኛ ሰራተኞች ወዘተ፣ ተማሪዎችና ምሁራን ተለቀሙ። በእስራኤል የሰለጠነው የነበልባል ቡድን ወደ አዲስ አበባ እንዲመጣ ተደርጎ በማፈሱና በሚፈጸሙም የግፍ አድራጎት እንዲተባበር ሆነ። ምንጠራ የተካሄደባቸው ቀበሌዎች የፍርድ ሰው አካሎች እንዲያቋቁሙና እዚያው በዚያው ፍርድ እንዲሰጡ ስልጣን ተሰጣቸው። ቀበሌዎች የራሳቸውን እስር ቤቶችና የስየል ማዕከላት ከፈቱ። የመስከረም ሁለት ክብረ በዓል ንጉሡ የወረዱበት የአፓን ይበልጥ ለማውገዣ ዋለ። ግብታውያን የሆኑ የተቃውሞ ሰልፎችም በኃይል እንዲበተኑ ተደረገ። ያለምንም ማስታወቂያ በአዲስ አበባ ውስጥ ከቤት ቤት ፍተሻ ተደርጎ 14 ሰዎች መገደላቸው ሲዘገብ ብዙ ወጣቶችና ተጠርጥረው የጠፉባቸውን ሰዎች ቤተዘመዶች በከበቡበት ወቅት ወታደሮቹ የመድፈር ወንጀል ፈጸሙ፣ ዘረፉ። ከአዲስ አበባ ጥቂት ኪሎ ሜትሮች ወጣ ብሎ ከሚገኘው ከሰበታ አካባቢ የጅምላ ቀበራ የተካሄደበት የ22 ሰዎች የተቆራረጠ አስክሬን የያዘ መቃብር ተገኘ። ጥልቀት ከሌለው ከዚያ መቃብር ጅቦች አስክሬኖቹን አውጥተው ነበርና ሟቾቹ ሁለት ሴቶች ነበሩባቸው። እጃቸውን ወደ ኋላ ታስረው ከመረሸናቸው በፊት በስየል ውስጥ ያለፉ እንደነበሩ ማየት ተችሏል። ቄራማ አጠገብ አዲስ አበባ ውስጥ እንዲሁ 30 አስከሬኖች የያዘ ተመሳሳይ የጅምላ መቃብር ተገኝቷል። የነኚህ የጅምላ መቃብሮች መገኘት እስረኞች በሚስጥር ማታ ማታ ይገደላሉ እየተባለ ይሰራጭ የነበረውን ልዩ ልዩ ወሬ ጭብጥነት ያለው አድርጎታል። በአዲስ አበባ የሚገኙ ነዋሪዎች የቁፋሮ መኪናዎችን የተደጋገመ የተኩስ ድምጽን፣ እሪታና ጩኸትን ይሰሙ እንደነበር ተናግረዋል። ጦርነት ከታወጀ ከአንድ ሳምንት በኋላ አዲስ አበባና ሌሎች ከተሞች በሽብር ተፈጥርቀው ተያዙ። በመቶዎች የሚቆጠሩ በተለይ በአዲስ አበባ፣ በናዝሬት፣ በድሬዳዋ ወዘተ ተገደሉ። በሺዎች የሚቆጠሩ ተይዘው ታሰሩ። ሁሉም ማለት ይቻላል በስየል የተፈዳዩ እስረኞች በየማታው በመድበል በመድበል ሆነው ከከተሞች ውጪ እየተወሰዱ ይገደሉና የጅምላ መቃብር ውስጥ ይደፉ ነበር። በዚህ በመጀመሪያው ወቅት እንኳ ሽብሩ በዘፈቀደ ነበር የሚካሄደው። ማንኛውም መንግስቱን የተቃወመ፣ መይሶንን የተቃወመ፣ መይሶን ላይ ያለው አመለካከት ከለብታ ያላለፈ ምሁር በተለይም ወጣቱ ነው ታማኝነቱን ለደርግና ለመይሶን ማረጋጋጫ ማቅረብ ያልቻለ ሁሉ ኢላማ ሆነ። ያባ በአብዛኛው ወጣት መምህራን ሰራተኞች ወዘተ የተደገፈ በመሆኑ እነዚህን ሁሉ ለመደምሰስ ውሳኔ የተላለፈ መስሎ ታየ። እንዲህ አይነቱን ፍራቻ በኋላ የሚያሳዝን ሐቅ ሊሆን መቻሉን ሁኔታዎች የሚያረጋግጡት ሆነ። መስከረም 9 ቀን በህዝብ አገልግሎት ክፍል የሚሰሩ ሰራተኞች በመፈጸም ላይ ያለውን ግፍና እየተባባሰ የሄደውን የሥራ ሁኔታ በሚመለከት ተቃውሟቸውን በማሰማት የሥራ ማቆም አድማ አደረጉ። ከመስከረም 11 እስከ 13 የአዲስ አበባ ልዩ ልዩ ቀበሌዎች ህዝብ የሚፈጸመውን ግፍ አስመልክቶ የተቃውሞ ሰልፍ አደረጉ። ሰላማዊ ሰልፎች በኃይል የተበተኑ ሲሆን ከ30 ያላነሱ እንደተገደሉ ታውቋል። ከመስከረም 11 እስከ መስከረም 21 ድረስ ከ200 ያላነሱ ሰዎች በወታደሮች የተገደሉ ሲሆን ብዙ አስከሬኖች ምኒልክ ሆስፒታል ማዕከላዊ ሞርግ ውስጥ ተቆልለው ነበር። እንደውም ለሽብሩ ኃላፊነቱን የሚወስደው ደርግ እንደነበር ግልጽ ነው። ሽብሩ መረን የተሰደደው ኢህአፓ ለሚያደርሰው ወታደራዊ ጥቃት አጸፋ መልሶ ለመስጠት ሳይሆን ኢህአፓንና ማንኛውንም ተቃውሞ ለመደምሰስ ነበር። ኢህአፓም ሆነ ማንም ተቃዋሚ በዚያን ጊዜም ሆነ ደርግ ጸረ ኢህአፓ ጦርነት ከማወጁ በፊት አንዲትም ጥይት ከተሞች ውስጥ ይጮህ አልነበረም። መስከረም 13 ቀን መንግስቱ ኃይለ ማርያም ላይ የተደረገው አድራጊነቱም ለኢህአፓ የተሰጠው የመግደል ሙከራ ከብዙ ሳምንታት የቀንና የማታ ግድያዎች የይፋ ሽብርም ከተጀመረ ከ23 ቀናት በኋላ ነበር የተካሄደው። ደርግ ለግድያዎቹ ማጠየቂያ የሆነው ዘንድ የራስ መከላከል ክርክርን ሊያቀርብ እንደማይችል ግልጽ ነው። ኢህአፓ ግን ፍርዱ ነው። ለነገሩ የኢህአፓ የፖለቲካ ቢሮ ወደ ከተማ ታጥቆ ራስን መከላከል መረማመድ ማስፈለጉን የሚገልጽ የፖሊሲ መግለጫ ደርግ በእኛ ላይ ጦርነት አውጆብናል በሚል ርዕስ በጥቅምት ወር አውጥቶ ነበር። የዚህም ፖሊሲ የመጀመሪያው ሰለባ የሆነው የመይሶኑ መሪ ፍቅሬ መርዕድ የተገደለው በደርግና በመይሶን በየዕለቱ ለአንድ ወር የሚያሰቀቁ ግድያዎች ከተካሄዱ በኋላ መስከረም 22 ቀን ነበር። በሌላ ደረጃ ደግሞ የሁኔታዎች ሂደት በማጠናከር በኢህአፓ ላይ የተፈጸሙት ግድያዎች ደርግ ካካሄዳቸው የግፍ ግድያዎች ጋር ሲወዳደሩ ኢምንት ነበሩ ብሎ አፍን ሞልቶ መናገር ይቻላል። ይህ ግን አንዱን አመጽ ለመባረክና ሌላውን አመጽ ለማውገዝ አይደለም። ተጨባጩን ትተን ደርግ ራስን መከላከል ወይንም አጸፋ መመለስ የሚለውን ማመካኛ እንደ ትክክል እንውሰደው ብንል እንኳ የሱ ሽብር የትና የት ገደብ አልፎ የሄደ መሆኑ ጎልቶ ይታያል። አቁ እንዳሳየው ደርግ ራሱ ሽብሩን በቅድሚያ በመክፈት ኢህአፓን በማጣበብ ምቹ ባልሆነ የከተማ ሁኔታ ወደ ትጥቃዊ እርምጃ እንዲሸጋገር አስገድዶታል። በግፉ ሂደት ውስጥ ሁሉ የደርግ ጭካኔና መጻ ወደር የማይገኝለትና ኋላ ቀርነትን የሚያሳይ ነበር። ደርግ ኢህአፓን የህዝብ ጠላት ብሎ በማወጅ የድምሰሳ እርምጃውን ቀጠለ። ለሰላማዊ ተቃውሞ በግድያና ጭካኔ በተመላበት ሲየል መልስ ሰጠ። ደርግ ወደ አመጽ እንዲራመድ በመተንኮስ እንዲያርጎም መተንኮስ የለ። ኢህአፓን ለመወንጀል በሚያደርጉት ጥረት የደርግ አጋፋሪዎች ይህን ሐቅ የሽብር ዘመቻ ኢህአፓ ላይ የጀመረው ደርግ የመሆኑን ሐቅ ነው ለማለባበስ የሚሞክሩት።
ጠቅላላ ፕሮግራማችን በዚሁ ይተናገቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።